ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ወደ እኔ ጩህ፣ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ ይላል የእስራኤል ቅዱስ እግዚአብሔር። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። በዚህች ምሽት በተለያየ አይነት ሁኔታ ውስጥ ነን፣ ሁላችንም ወደ ጌታ ቀርበን ልንሆን እንችላለን። ብዙ ቀንበር ያለብን ሰዎች ልንኖር እንችላለን። እግዚአብሔር አምላካችን ወደ እርሱ እንድንጮው፣ ወደ እርሱ እንድንጣራ፣ በፊቱም እንድናነባ፣ የእርሱን እጅና ምሕረት እንድንሻ እግዚአብሔር ይፈልጋል። ያን ጊዜ ታላቅና ኃይለኛ ነገርን ቃል እንደገባልን እግዚአብሔር ያደርግልናል። በዚህች ምሽት ጥያቄያችሁ ወገኖቼ፣ የእያንዳንዳችሁ ምን እንደሆነ ባላውቅም እግዚአብሔር ግን በግልጽ ይረዳዋል፣ ያነባዋል። ስለዚህም ደግሞ ያንን ለመፈጸም በተሰበረ ልብ በእግዚአብሔር ፊት በምንቀርብበት ጊዜ ሁሉን በሥርዓቱ ያከናውናል። ለእግዚአብሔር ለመሆኑ የሚሳነው ነገር አለን? እግዚአብሔር አዎ ታላቅ ነው፣ ታላቅንም ነገር ያደርጋል። ስሙ ለዘላለም የተመሰገነ ይሁን። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ወገኖቼ ተከታታዩን የሐዋርያት ሥራ ምዕራፍ 25 ከቁጥር 1 እስከ 15 ያለውን አብረን አንድ ላይ እንመለከታለን። በማስቀደም ይህንን ታላቅ ነገርን አሳይሃለሁ እያለ ቃል የሚገባልንን አባታችንን በዚህ ዝማሬ እስቲ እንዲህ እያልና ሙላክስ ዛሬው እግዚአብሔር የተመሰገነ ይሁን። እስቲ በጌታችን ፊት በጸሎት እንቆይ። ጌታችንና መድኃኒታችን ሆይ ኑና መስግን ብንልህ ቃላቶች ያንሱብናል፣ ያጥሩናል። በእውነት አንተ ጻድቅ ነህ፣ የዘላለም አምላክ፣ ሁሉን የምትችል ጌታ፣ በሰማይና በምድር ላይም የምትገዛ ንጉሥ። እጅግ አድርገን እናመሰግንሃለን። እኛንም ደግሞ እነሆ ከማይረባ ስፍራ ጠርተ እግዚአብሔር አባታችንና አምላካችን ሆይ ልጆቼ ስላልከን
እጅግና መሰግነሃለን በእውነት ደጋግመን እግዚአብሔር አባታችንና አምላካችን ሆይ ካንተ የተነሳ ቅዱሱን ስምህን መጥራት ይችላል ካንተ የተነሳ በቤተ መቅደስህ በጉባኤ መካከልም ደግሞ ልንገኝ ይችላል ካንተ የተነሳ ከቅዱሳን ህዝቦች ጋራም ደግሞ መሆን ይችላል እግዚአብሔር ሆይ ያለፈውን ኑሯችንን ስንመለከት ያሳዝነናል ጌታችንና መድኃኒታችን ሆይ ዘመድ ወገን ባልደረሰልን ጊዜ የደረስክልን አንተ ነህ እናመሰግንሃለን ጌታ ሆይ አሁንም ደግሞ ለዘላለም እንዲሁ በቤት እንደምትጠብቀን እግሮቻችን ከመሰናክል ጌታ ሆይ እንደምትታደጋቸው እንተማመናለን እግዚአብሔር ሆይ አሁንም ደግሞ አንተን ማገልገል እንድንችል ለቃልህም እውነት ደግሞ መቆም እንድንችል ለቃልህም እውነት ጌታዬ ሆይ መኖር እንድንችል ለቃልህ እውነት ደግሞ ጌታ ሆይ መታዘዝ እንድንችል እግዚአብሔር ሆይ እርዳን ይህንን ጊዜ ባርክ ቃልህንም ባርክ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ስትል አሜን አድማጮች ባለፈው ክፍለ ጊዜ ጥናታችን ያሪያው ጳውሎስን አገልግሎትና የደረሰበትን ሁሉ ከምዕራፍ 24 ስንመለከት ነበር ባለፈው ጊዜ ቃል እንደገባንላችሁ ዛሬ ይዘንላችሁ የቀረብነው የሐዋርያ ሥራ የምዕራፍ 25 ጥናት ነው እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና የሐዋርያ ሥራ ምዕራፍ 25 አውጡ የሐዋርያ ሥራ ምዕራፍ 25 የሐዋርያ ሥራ ምዕራፍ 25 አብይ ሐሳብ የሚያተኩረው የጳውሎስን በፊስጦስ ፊት መቅረብ በመተረክ አንድ ጊዜ ልድገምላችሁ የሐዋርያ ሥራ ምዕራፍ 25 አብይ ሐሳብ የሚያተኩረው የጳውሎስን በፊስጦስ ፊት መቅረብ በመግለጽ ነው ወይም ደግሞ በመተረክ ነው ጳውሎስ ወዳጆቼ ያለ ፍርድ ለሁለት ዓመታት በእስር ቤት እንደቆየ በቀደመው ምዕራፎቻችን ወይም ደግሞ ትምርቶቻችን ተመልክተናል። ፊስጦስ ደግሞ በፊልክስ ቦታ አዲስ ተሽሞ የመጣ አገረገዢ ነው። አስታውሳችሁ ፊስጦስ በቀደመው በፊልክስ ቦታ ተሽሞ የመጣ አገረገዢ ነው። ስለዚህም ጳውሎስ በዚህ አገረገዢ ፊት መቅረብ የግድ ሆነበት። ጳውሎስ በኢየሩሳሌም ባለው ቤተ መንግስት ደረጃዎች ላይ በሕዝቡ ፊት በካህናትና በሽማግሌዎች ፊት በሮማዊ መኮንን በቀላውዲዮስ ሉሲዮስ ፊት እንዲሁም ባገረገጁ በፊልክስና በሚስቱ ዱሪሲላ ፊት ቆሞ ስንመለከት አሁን ደግሞ በአዲሱ አገረገጂ በፊስጦስ ፊት ቆሞ እናገኘዋለን ያሳዝናል የተንገላታ ይመስለኛል ለእግዚአብሔር ስለሆነ ደግሞ በአንድ በኩል ደስ ይለኛል ወደፊት ደግሞ በንጉሥ አግሪጳ ፊት ይቆማል ወዳጆቼ እነዚህ ነገሮች ጳውሎስን እንደሚያሰለቹ እሙን ቢሆንም በሮማ መኮንኖችና አገረገዢዎች ፊት ግን ስለ ጌታ ብሎ መቆሙ ደስታ ሳይፈጥርለት አልቀረም ብዬ ገምታለሁ ጌታ በደማስቆ መንገድ መጀመሪያ ጳውሎስን ሲገናኘው ይህ በአሕዛብ በነገሥታትም በእስራኤል ምልጆች ፊት ስሜን ይሸከም ዘንድ ለኔ የተመረጠ ቃ ነውና በማለት የተናገረውን እናስታውሳለን። የሐዋርያ ሥራ ምዕራፍ 9 ቁጥር 15ን ልብ ይሏል። የሐዋርያ ሥራ ምዕራፍ 9 ቁጥር 15ን ይመለከቷል። ጳውሎስ የሚንቀሳቀስ የነበረው በእግዚአብሔር ቅድና ዓላማ ነበር። ጳውሎስ የታሰረባቸው ሁለት ዓመታት በሕይወቱ ውስጥ ታላቅ የጸጥታ ጊዜ ነበር። እግዚአብሔር በውስጡ ምን ይሰራ እንደነበረ ባናውቅም በውጪ የተሰራና የታየ አንዳች ነገር አልነበረም። ሆኖም የእግዚአብሔር እጅ በዚህ ሁሉ መገለጽ እንደሚችል ግን እንረዳለን። የጳውሎስ በፊስጦስ ፊት መቅረብ የሚያወሳውን ክፍል እስቲ ከዚህ ቀጥለን ከሐዋርያት ሥራ ከምዕራፍ 25 ከቁጥር 1 እስከ 4 ባለው ስፍራ ላይ እናነባለን። ፊስጦስም ወደ አውራጃው ገብቶ ከሦስት ቀን በኋላ ከቂሳሪያ ወደ ኢየሩሳሌም ወጣ። የካህናቱ አለቆችና የአይሁድም ታላላቆች በጳውሎስ ላይ አመለከቱ። ጳውሎስንም ሲቃወም እንዲያደላላቸው እየለመኑ በመንገድ ሸምቀው ይገሉት ዘንድ አስበው ወደ ኢየሩሳሌም እንዲያስመጣው ማለዱት። ፊስጦስ ግን ጳውሎስ በቂሳሪያ እንዲጠበቅ እርሱም ራሱ ወደዚያ ፈጥኖ ይሄድ ዘንድ እንዳለው መለሰላቸው ይላል። ፊስጦስ አድማጮቼ ምን ሊደረግ እንደ ታሰበ የገባው ይመስላል። ምናልባትም ፊልክስ ስለ ሁኔታው በዝርዝር አስቀድሞ ሳስረዳው አልቀረም። ወደ ቂሳሪያም ያመጣው አይሁዶች እንዳይገድሉት ለመጠበቅ እንደሆነ ሳይነግረው አልቀረም። አይሁዶች ጳውሎስን ወደ ኢየሩሳሌም እንዲያመጣው በለመኑት ወቅት የመለሰላቸው መልስ ወደዚህ ወደ ኢየሩሳሌም ተመልሼ አልመጣም፣ እኔም ብሆን በዚህ ከተማ ለመቆየት አላስብም፣ ወደ ቂሳሪያ መለሳለሁ በማለት ነበር። የጳውሎስ ጠላቶች ወዳጆቼ አዲሱን ገዢ አግኝተው በጳውሎስ ላይ ሞት ለማስፈረድ ብዙ ጊዜ አልወሰደባቸው። ፊስጦስም እቅዳቸውን ይወቅ አይወቅ የማውቀው ነገር የለኝም፣ እንዳወቀባቸውም የተጻፈ ነገር የለም። ነገር ግን ያቀረቡትን ሐሳብ ውድቅ በማድረግ ተከትለው መጥተው በቂሳሪያ ክሳቸውን ማሰማት እንደሚችሉ ነገራቸው ወይም ደግሞ ገለጸላቸው። ከቁጥር 5 እስከ 7 ያለውን ደግሞ አለፍ ብለን እናንብብ። እንግዲህ በዚህ ሰው ክፋት ቢሆን ከናንተ ዘንድ ያሉት ባለ ስልጣኖች ከኔ ጋር ወርደው ይክሰሱት አላቸው። በእነርሱም ዘንድ ከሳምንት ወይም ከአስር የማይበልጥ ቀን ተቀምጦ ወደ ቂሳሪያ ወረደ። በነገውም በፍርድ ወንበር ተቀምጦ ጳውሎስን ያመጡት ዘንድ አዘዘ። በቀረበም ጊዜ ከኢየሩሳሌም የወረዱት አይሁድ ከበውት ቆሙ። ይረቱበትም ዘንድ የማይችሉትን ብዙና ከባድ ክስ አነሱበት ይላል። እንግዲህ ተመልከቱ፣ ጳውሎስም በከሳሾቹ በአይሁድ ፊት ስለ ራሱ ይሟገት ዘንድ ቀረበ። እንደ ገናም ወንጌልን ለፊስጦስ የሚሰብክበትን ዕድል አገኘ። እስቲ ከቁጥር 8 እስከ 9 ደግሞ ምን እንደሚልኒ ከቁጥር 8 እስከ 9 ያለውን ስፍራ ተመልከቱ። ጳውሎስም ሲሟገት የአይሁድን ሕግ ቢሆን መቅደስንም ቢሆን ቄሳርንም ቢሆን አንዳች ስንኳ አልበደልኩም አለ። ፊስጦስ ግን አይሁድን ደስ ያሰኝ ዘንድ ወዶ ጳውሎስን ወደ ኢየሩሳሌም ወጥተ ስለዚህ ነገር ከዚያው በፊቴ ትፋረድ ዘንድ ትወዳለህን ብሎ መለሰለት ይላል። ፊስጦስ ወዳጆቼ ሌላው ግፈኛ ሰው ነው። ጳውሎስ በጨካኝ ነፍሰ ገዳዮች ፊት ብቻ ሳይሆን በግፈኛም ፊት ነበር የቆመው። አስተዋላችሁ? ጳውሎስ በጨካኝ ነፍሰ ገዳዮች ፊት ብቻም ሳይሆን በግፈኛም ሰው ፊት ነበር የቆመው። እግዚአብሔር ከርሱ ጋር አለ ወዳጆች። ክብር ይመስገን። ተስፋዬ ሲዘምር የኢየሱስ ክርስቶስን መስቀል መያዝ ወስናለች ነፍሴ ይላል ወዳጆቼ። እኛስ ዛሬ የኛ ውሳኔ ምን ይመስላል? በሰርተን ስልጣን ወሚስታግብተን ስራይዘን ለመኖር ረጅም እቅዳለን? ያም የተጠላ ባይሆን ወዳጆቼ ኢየሱስ ክርስቶስ በማንኛውም ነገራችን ውስጥ ካለለበት ግን ከንቱ ነው። እግዚአብሔር በኑሯችን ሁሉ ይቅደም። እስቲ እንዲን በልደም አሁን ከቁጥር 10 እንዲናንብ። ጳውሎስ ግን እፋረድበት ዘንድ በሚገባኝ በቄሳር ፍርድ ወንበር ፊት ቆሜአለሁ አለ ይላል። ፊስጦስ ወዳጆቼ የራሱን የፖለቲካ ችግር ለማቃለልና ከራሱ ላይ ለማውረድ ምናልባትም ደግሞ ከጳውሎስ ጥላቶች ጉቦን በመቀበል ወደ ኢየሩሳሌም ሊሰደውና በዚያ ክሱ እንዲታይ ሐሳብ ሲያቀርብ እንመለከታለን። ጳውሎስ ግን እንደ ሮማ ዜግነቱ ትክክለኛ ፍርድ በቄሳር ፍርድ ወንበር ፊት እንዲሰጠው ጠየቀ። አንዳንድ ሰዎች ጳውሎስ ወደ ኢየሩሳሌም መሄድ ያልፈለገው ለእምነቱ ሲል መሞት ስላልፈለገ ነው ብለው ይናገራሉ። ይህ መቼም ትክክለኛ አባባል አይደለም። በርግጥ ጳውሎስ ወደ ኢየሩሳሌም ቢሄድ ሊገደል ይችላል። ሆኖም ጌታ ከሁለት ዓመት በፊት በሮማ ስለ ስሙ ምስክር እንደሚሆን በተናገረው መሰረት ሁሉ ነገር ይሆን የነበረው በእግዚአብሔር ፈቃድ ነበር። ያሪያ ሥራ ምዕራፍ 23 ቁጥር 1 ባነበብን ጊዜ ይህንን ታስታውሳላችሁ። ያሪያ ሥራ ምዕራፍ 23 ቁጥር 1 መለስ ብላችሁ በኋላ ተመልከቱ። በሮማ ሄዶ ወንጌልን መስበኩን ቢያውቅም ጌታ እንዴት ሊወስደው እንደሚችል የነገረው ነገር አልነበረም። ጳውሎስም ወደ ሮሜ ሰዎች በላከ መልእክቱ ወደ ሮማ መጥቶ ወንጌልን ይሰብክና ለክርስቶስ ምስክር ይሆን ዘንድ እንዲጸልዩለት ጠይቋል። ሮሜ ምዕራፍ 1 ከቁጥር 9 እስከ 10 የሮሜ መልእክት ከምዕራፍ 1 ከቁጥር 9 እስከ 10 እንዲሁም ደግሞ አለፍ ብላችሁ ሮሜ ምዕራፍ 15 ከቁጥር 3 እስከ 32 ሮሜ ምዕራፍ 15 ከቁጥር 3 እስከ 32 ያለውን ስፍራ መመልከት ይቻላል። እንግዲህ በድዬ ወይም ሞት የሚገባውን ነገር አድርጌ እንደሆነ ከሞት ልዳን አልልም። እነዚህ የሚከሱኝ ክስ ከንቱ እንደሆነ ግን ለነርሱ አሳልፎ ይሰጠኝ ዘንድ ማንም አይችልም። ወደ ቄሳር ይግባኝ ብያለሁ አለ ይላል ቁጥር 11 ላይ። ጳውሎስን እስቲ ወዳጆቼ በፍርድ ወንበር ፊት ቆሞ ይያለ ባይነ ህሊናችሁ ተመልከቱት። እዚህ ላይ ጳውሎስ ትዕግስቱን እንደጨረሰ መለከታለሁ ወይም ደሞ ረዳለሁ። ወደ ሮምም ክሱ ይተላለፍ ዘንድ የጠየቀው ስልጣንን ስለሚያከብር ነው። ጳውሎስ ፍትህን ስላላገኘ ህጋዊ የሆነውን መንገድ ተከተለ። እስቲ ልብ ብላችሁ ተመልከቱ። እግዚአብሔርም ጳውሎስ የሮማ ዜግነቱን እንዲጠቀም አደረገው። እግዚአብሔር ባንድም ሆነ በሌላ መንገድ ህዝቡን ይመራል ወዳጆቼ። ከዚህ ቀደም ደጋግሜ እንደተናገርኩት እኛ አንወጣውም አንችለውም በሚነለው መከራ ውስጥ እንኳን እግዚአብሔር መንገድ አለው። ጳውሎስም ባለው የሮማ ዜግነት ተጠቀመ። ይህም የጌታ ሐሳብ ነበር። እስቲ ቁጥር 12 ላይ ደግሞ ምን እንደሚል እንመልከት። በዚያን ጊዜ ክርስቶስ ከአማካሪዎቹ ጋር ተማክሮ ወደ ቄሳር ይግባኝ ብለሃል፣ ወደ ቄሳር ትሄዳለህ ብሎ መለሰለት ይላል። በዚህ ቦታ ላይ ክርስቶስ ገዢው በጳውሎስ ተሸነፈ። ጳውሎስንም ወደ ሮማ ሄዶ በቄሳር ፍርድ ወንበር ፊት እንዳይቀርብ ሊከለክለው አልቻለም። የንጉሥ አግሪጳና በርኒቄ ክርስቶስን ለመጎብኘት መምጣት የሚያወሳውን ክፍል ደግሞ ከዚህ ቀጥለን ከቁጥር 13 ላይ እንመልከት። ከጥቂት ቀንም በኋላ ንጉሡ አግሪጳ በርኒቄም ለክርስቶስ ሰላምታ እንዲያቀርቡ ወደ ቂሳርያ ወረዱ ይላል። እንግዲህ እዚህ ላይ አስተውሉ፣ ክርስቶስ አዲስ ተሿሚ ባለ ስልጣንም ስለሆነ ነበር ንጉሡ ሊጎበኘው ወደ ቂሳርያ የመጣው። እነዚህ ሰዎች አብረው የሚሰሩና የአንድ ፓርቲ ሰዎች እንደሆኑ ምገምታለሁ። ቁጥር 15 ላይ እንዲህ የሚለው ደግሞ እናገኛለን። በዚያውም ብዙ ቀን ስለተቀመጡ ክርስቶስ የጳውሎስን ነገር ለንጉሡ እንዲህ ብሎ ገለጠ። ፍልክስ አስሮ የተው አንድ ሰው በዚያ አለ። በኢየሩሳሌምም ሳለው የካህናት አለቆችና የአይሁድ ሽማግሌዎች ይፈርድበት ዘንድ እየለመኑ ስለ እርሱ አመለከቱኝ ይላል። አግሪጳና በርኒቄ ለብዙ ቀናት በዚያ ቆዩ፣ በዚሁ ጉዳይ ላይ ሲወያዩ ማለት ነው። አንድ ቀንም በንግግራቸው መሃል ክርስቶስ ድንገት ኦ በነገራችን ላይ እዚህ ስለታሰረ እስረኛ ልነግርህ ወዳለሁ፣ ስሙ ጳውሎስ ይባላል። ፍልክስ እንዳሰረው እዚሁ እስር ቤት ለኔ ትቶ ሄደ። እንድታነጋግረውና ከርሱ እንድትሰማ ፈልጋለሁ በማለት ነገረው። እንግዲህ ከዚህ ጥቅስ እንደምንረዳው ጳውሎስ ከወዲያ ወዲህ የሆነ ወይም ደሞ እየተንገላታ ፍርድን በትክክል ሳያገኝ በችግር መካከል ቆሞ ይታያል። እግዚአብሔር ወዳጆቼ ከርሱ ጋር አለ። መውጫውንም በር የሚያዘጋጅለት እርሱ ነው። ለማንኛችንም ቢሆን እግዚአብሔር ለእያንዳንዳችን እንዲህ አይነት የመውጫውን በር ያዘጋጃል። ተስፋ ባንቆርጥ መልካም ነው። እግዚአብሔር እየተመሰገነ ይሁን። እንግዲህ የዛሬው ምሽት ጥናታችን በዚሁ ላይ ያበቃል። የዚህን ተከታይ ክፍል ደግሞ በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። እስከዚያው ድረስ ጥያቄም አስተያየትም ቢኖራችሁ በአድራሻችን ለመጻፍን አትተው።
ያምላኩ በጋድ ሆነው በፍጹም ነፍሱ በጌታ ዳኑ በነገሩ ሕይወቱ ረግቶ ታድግ ይኖራል በቃሉ ጸንቶ ታድግ ይኖራል በቃሉ ጸንቶ የሥጋ ምኞት የዓይንም አምሮት የዓለም ፍቅር ልቡን አዳሉ ለጌታ መሆን ሞኝነት መስሎት
ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።